ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የሮብ ምሽት ህዳር 14 2015 ዓ.ም የጋቢና ቤ መሰናዶ ካሁን ሰዓት ጀምሮ ከአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። ለምሽቱ ከያዝናቸው ዘገባዎች ውስጥ ጥቂቶቹን እናስተዋውቃለን።
ኑ ሀብትን ባቋራጭ ትምርትን ባቋራጭ ዕውቀትን ባቋራጭ ይገኛል ተብሎ የሚታሰበው ነገር ካልቆመ እንደ አገር የተማነድ ነው።
ታሳ አንደኛው የትምህርት ሚኒስቴር ጉባኤ ሰሞኑን ተካሂዷል። በዚህ ዙሪያ ዘገባ ይኖረናል። ስፖርትና ሌሎች መሰናዶችንም ይዘን ነው በመሽቱ ወደ እናንተ የምንደርሰው። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ በምስልና ድምጽ ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ዘጋቢዎችና እንዲሁም ደግሞ አዘጋጆች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከሰሞኑ 31ኛው የትምህርት ሚኒስቴር ጉባኤ ተካሂዷል። በትምህርት ዘርፍ ውስጥ ያሉ ችግሮችና መፍትሄዎች የተወሰኑበት ይህ ጉባኤ የተካሄደው በሐዋሳ ከተማ ነበር። ዮናታን ዘብዴዎስ ጉባኤውን ተከታትሎ ያሰራዳው ዘገባ ቀጥሎ ይቀርባል።
ፕሮፌሰር ብራን ነጋ የኢትዮጵያ የትምህርት ጥራት በአሳሳቢ ሁኔታ ውስጥ ይገኛል ነው የሚሉትም። ይህን ተናገሩት ላለፉት 3 ቀናት በሐዋሳ ዩኒቨርሲቲ በተካሄደ 31ኛው የትምህርት ሚኒስቴር ጉባኤ ላይ በተገኙበት ወቅት ለጋዜጠኞች በሰጡት ማብራሪያ ሲሆን የትምህርት ውድቀት ለማከም 4 አብይ ጉዳዮች ተለይቷል ነው ያሉት። አንደኛው የመምህራን የሙያ ብቃት ማሳደግ ሲሆን፣ ሁለተኛው በትምህርት ዘርፍ አለ ያሉትን የሞራል ውድቀትና ስብራት መጠገን መሆኑን ተናግሯል።
በአጠቃላይ የደረሰብን የሞራል ውድቀትና የሞራል ስብራት ነው። በትምህርት ዘርፉ ዘንድ ተማሪዎች ባቋራጭ በኩረጃ ወይም ፈተና በመስረቅ ወይም በምን እውቀት ሳይዙ ትምህርት ሳይማሩ ማለፍ የሚቻልበት እውቀት ሳይማሩ ዲግሪ ይዘዋል የሚባልበት ሰርቲፊኬት ይዘዋል የሚባልበት ያን ሰርቲፊኬት ደግሞ ይዘው በተለይ ግንኛው ተመልሰው እዛ ትምህርት ዘርፍ ውስጥ በሚገቡበት ጊዜ ሊሆን የሚችለውን ነገር የሚታወቅ ነው። ይሄ ደግሞ በትምህርት ዘርፉ ብቻ ሳይሆን በአጠቃላይ በአገር ደረጃ ሀብትን ባቋራጭ ትምህርትን ባቋራጭ እውቀትን ባቋራጭ ይገኛል ተብሎ የሚታሰበው ነገር ካልቆመ እንደ አገር የተማነድ ነው።
ከዚህ በተጨማሪ ተበላሽቷል ያሉትን የትምህርት ጥራት ለማስተካከል ትኩረት ከተደረገባቸው ጉዳዮች ውስጥ ፖለቲካና ትምህርትን መለየት እንዲሁም ከፍተኛ ትምህርት ተቋማትን ጨምሮ በአካባቢያዊነት የተጠለፉትን ትምህርት ተቋማትን ነጻ ማድረግ ነው ብሏል። ፕሬዝዳንቶችና መሪዎቻቸው ብቃታቸው ሳይመዘን በብሔርና የአካባቢ ተዋጽኦ የሚሾምባቸው ዩኒቨርሲቲዎች ባሉበት የትምህርት ስርዓት እንዴት ይስተካከላል ሲል ቪኦኤ ላነሳላቸው ጥያቄ ፕሮፌሰር ብርሃኑ
ትምህርት ተቋማትን በተለይም ከፍተኛ ትምህርት ተቋማትን ከፖለቲካ እንጥላቸው ስንል ሰዎች በሜሪታቸው በችሎታቸው በክህሎታቸው የሚያስተምሩበት የሚማሩበት ዩኒቨርሲቲ አስተዳደሩን የሚይዙበት ሁኔታ መፍጠር ማለት ነው። እንዳልከው የውድድር ስርዓት ተጀምሮ ነበር። አንዱ ባይዘ ወይ በትልቁ ይዘን እየተንቀሳቀስን ያለ ነው። ትምህርትን ከፖለቲካ ብቻ ሳይሆን ከአካባቢውነት መለየት አለብን። የዩኒቨርሲቲ ፕሬዝዳንት ለመሆን ቅድም እንዳልከው የዲላ ዩኒቨርሲቲ ፕሬዝዳንት ለመሆን የዲላ ልጅ መሆን ካለብህ ዘን ሜሪት አይደለም ጥያቄው። የት አካባቢ ልጅ ነህ? አንድ ዩኒቨርሲቲ የለንም በአሁኑ ጊዜ የአካባቢው ሰው ፕሬዝዳንት ያልሆነበት። ይሄ ደግሞ በምንም አይነት በእኩል ውድድር የተገኘ ነው ብሎ ለመናገር አይቻልም። ይሄ ሁላችንም እናውቃለን። በየዩኒቨርሲቲው ሄደን ተነጋግረንበት ሶ በዚህ ምክንያት አሁን ኦቶኖሚ ሲመጣ ለሁሉም ዩኒቨርሲቲዎች ላክነው ደብዳቤ አለ። ኦቶኖሚ በሚመጣ ጊዜ በአለም አቀፍ ደረጃ ውድድር ተደርጎ የሚቀጠርባቸው ዩኒቨርሲቲዎች እንጂ በሌላ መንገድ በምንም መንገድ የዩኒቨርሲቲ አስተዳደር እንትን አይደረግም ብለን
ቪኦኤ ያነጋገራቸው የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና አዲሱን የትምህርት ፍኖተ ካርታ በመንደፍ ጭምር የትምህርት ጥራት እንዲረጋገጥ ዩኒቨርሲቲው ጥረት ያደረገ መሆኑን ተናግሯል።
ቅድመ ምረቃ ትምህርትን ከ3 አመት ወደ 4 አመት እንዲሆን በማድረግ ቤዚክ የምንላቸው ኮርሶች ድሮ እንደነ ሂስትሪ፣ ጂኦግራፊ እና በጣም የተማሪዎችን ጭንቅላት ሊቀርጹ የሚችሉ በመጀመሪያ አመት እንዲሰጥ በማድረግ ይኸውና ሶስት አመት ጨርሶ አራተኛ አመት ደርሷል። ዘንድሮ ያንን ያጠናቀቁ ተማሪዎች በሚቀጥለው አመት ይመረቃሉ እና እነዚህ ተማሪዎችም ሲወጡ ምን ያህል ካሪክለሙን በሙሉ ጨብጠው ወጥቷል የሚለውን ለማረጋገጥ የመውጫ ፈተና ለመስጠት በዝግጅት ላይ ይገኛል። ይሄ ትምህርት ጥራትን ለማሻሻል የተደረገ ትልቅ አዎንታዊ የሆነ እርምጃ ነው።
የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደጊዮርጊስ በበኩላቸው ተቋማቸው ክህሎትና እውቀታቸውን መሰረት ያደረገ ስርዓት በመከተል ትምህርት ሚኒስቴር ለማምጣት የሚፈልገውን የትምህርት ጥራት እንደሚደግፍ ተናግሯል።
በእውነት በዩኒቨርሲቲ ዴፊኒሽን ዩኒቨርሳል ነን፣ ዓለም አቀፋዊ ነን ብለን የምናስብ ከሆነ ከዚህ ልክፍት መውጣት አማራጭ የሌለው ግዴታ ነው። አካባቢ ላይ ጎበዝ የሆነ ተቋሙን የሚጠቅም አካባቢውን የሚጠቅም አገሩን የሚጠቅም መቀመጥ አለበት። ከሌላ ቦታ መጥቶ መቀመጥ መቻል አለበት። እንደ ኢትዮጵያ ውስጥ እኮ ከጀርመን መጥቶ ፕሬዝዳንቶች ሆነዋል እኮ ከኮሪያ መጥቶ ፕሬዝዳንት ሆነዋል።
የ12ኛ ክፍል ተማሪዎችን በከፍተኛ ትምህርት ተቋማት መፈተን፣ የተመራቂ ተማሪዎችን የመውጫ ፈተና ማዘጋጀት፣ ዩኒቨርሲቲዎችን ራስ ገዝ ማድረግ፣ የመንግስት ትምህርት ቤቶችን መደረጃ ማሻሻል፣ ልዩ አዳሪ ትምህርት ቤቶችን መገንባትና የግል ትምህርት ቤቶች አነስተኛ ገቢ ያላቸውን ቤተሰብ ጎበዝ ልጆችን አወዳድረው በነጻ እንዲያስተምሩ ማድረግ የተጀመሩ የትምህርት ጥራት ማስጠበቂያ ስራዎች መሆናቸውም ተገልጧል። የትምህርት ጥራት የሚረጋገጠው ግን በእነዚህ ብቻ እንዳልሆነ ብዙ መከራከሪያ ሀሳቦች ይቀርባሉ። ፕሮፌሰር ጣሶ ወልደሃና ይህንን ብሏል።
የማዋለ ህጻናት ጀምሮ አንደኛ ደረጃ ሁለተኛ ደረጃ ላይ በተግባር ለማዋል እንቅስቃሴ ጀምረዋል። አብረው የጀመሩት ስራ ነው። እንደ እኔ ወደ ዩኒቨርሲቲ ስላተኮርኩ እንጂ ጀምረዋል። ለምሳሌ አሁን የቅድመ መደበኛ ትምህርት ቤት ድሮ ለግል ሴክተሩ የተተወ ነበረ እና የሀብታም ልጆች ብቻ የሚማሩበት የድሃ ልጆች የቅድመ መደበኛ ትምህርት አክሰስ አልነበራቸውም። እርግጥ የተወሰነ ዜሮ ክላስ የሚል ነበር። ዘንድሮ አሁን ግን ቢያንስ ህጻናት ማንኛውም ህጻናት በመንግስትም ሆነ በግል ትምህርት ቤት ሁለት ዓመት የቅድመ መደበኛ ትምህርት ቤት ያገኛል። ለዚህም መንግስት ከፍተኛ ድጋፍ ያደርጋል። ይሄ ትልቅ ለትምህርት ጥራት ትልቅ አዎንታ ያለው ነው።
የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ሲያክሉ የኢትዮጵያን ትምህርት ከገባበት ፈተና ማውጣት የተማሪዎችን ህይወት የማሻሻል ጥያቄ ብቻ ሳይሆን የአገሪቱን የህልውና ጥያቄ መመለስ ነው ይላሉም።
ሌላው ህይወታችንን የሚወስንልን ሁኔታ ውስጥ ነው ምንገባ ወይንስ የራሳችንን እጣ ፈንታ የምንወስን አገር ነው የምንሆነው የሚለው ጥያቄ ነው ባላንስ ላይ ያለው። ያንን ለማድረግ ልጆቻችንን የምናስተምረው ትምህርት ለዛ የሚያበቃቸው የኢትዮጵያን የወደፊት ህልውና አስጠብቀው መሄድ የሚችሉ ልጆች የማድረግ ሰፊ የጋራ ኃላፊነት ነው ያለብን።
በኮቪድ-19ና በአገሪቱ የፖለቲካ ሁኔታ ተነሳ ከአራት ዓመታት በኋላ ለመጀመሪያ ጊዜ በተደረገው 31ኛው የትምህርት ጉባኤ የ2014 ዓ.ም የፈተና አሰጣጥ በትምህርት ስርዓቱ ላይ ያለውን የጥራት ችግር ለመፍታት ልምድ የተወሰደበትና የሚያጋጥሙ ፈተናዎችን ወደ አቅም ለመቀየር እድል የፈጠረ እንደነበረም ተገምግሟል። በእነዚህ ዓመታት የትምህርት ማሻሻያ ስራዎች ቢሰሩም በሰሜኑ ጦርነትና በፖለቲካ ቀውስ ምክንያት ትምህርታቸውን መማር ያልቻሉ በአስር ሺዎች የሚቆጠሩ ተማሪዎችና 1335 ትምህርት ቤቶች መውደማቸው በጉባኤው ላይ የተመላከተ ሲሆን ተሻለ ትምህርት ቤቶችን በቦታቸው ለመገንባት እንቅስቃሴ መጀመሩን ትምህርት ሚኒስትሩ ተናግሯል። በአሁኑ ወቅት ከቅድመ አንደኛ ክፍል አንስቶ በኢትዮጵያ ከ30.4 ሚሊዮን በላይ ተማሪዎች ትምህርታቸውን በመከታተል ላይ መሆናቸው ተገልጧል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ቱን ጌታቸው መኖሪያዋን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች የስነ ጥበብ ባለሙያ ናት። ኢትዮጵያዊነትን በሚያንጸባርቁ ልዩ የቅብ ስራዎቿ የምትታወቀው ፍቱን ኢትዮ አሜሪካውያን ህጻናት ከኢትዮጵያ ባህልና ወግ ጋር እንዲላመዱ በሚያግዙ የበጎ ፍቃድ እንቅስቃሴዎች ውስጥም ተሳታፊ ናት። ሀብታሙ ስዩም አነጋግሯታል።
ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ስራዎቿና የባህል ንቃት ፈጣሪነቷ ትታወቃለች። በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ስራዎቿ በተጨማሪ ከአስር ዓመታት በላይ ሕፃናትን የስዕል ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማህበረሰብ በጎ ፍቃድ ስራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት፣ ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት አስረዳለች?
ያው ገና እንደመጣህ እዚህ ሀገር ላይ ያው ህይወትን ኑሮን ማሸነፍ አለብህ፣ ሁለት ስራ ወይም ከዛ በላይ መስራት አለብህ፣ ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተሪ የሚባል ስራ አለ ሀገራቸውን እንደዚህ የቀየረው እና ያው ቮለንተር ስታደርግ ደግሞ ሀገርህን ነው የምታገለግለው እና ወደ ቤተክርስቲያን የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰዓሊ ነኝ። ስለዚህ ስዕል ላስተምር ቤተክርስቲያን ልጆችን ሰበሰብኩ ማለት ነው እና ስዕል እስኪ መጀመሪያ ሳሉ ብዬ ወረቀት ሰጣቸው እና በጣም ያሳዝን ነገር ነበር ያየሁት ያው ፊልም ውስጥ የምታየውን የቻይና ስቶይ ዘንዶ ምናምን ነገር ነው ያየሁትና ሳወዳደረው እኔ መልአክ እየሰራሁ ነው ያደኩት አበባ እየሰራሁ ነው ያደኩት እንቁጣጣሽ ምናምን ግዜና አለቀስኩኝ ምክንያቱም ኢትዮጵያ ህዝብ ነው ያስተማረኝ አርት ስኩል ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ በጣም ብዙ ለውጥ ላላመጣ እችላለሁ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀመርኩ ቤተክርስቲያን ውስጥ ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው ባህል ሃይማኖትና ታሪክ እና ፊደል የሚለው ለጊዜው ፊደል የሚለው ታትሞ በገበያ ላይ ነው እነዚህን ከለሪንግ ቡኮች አዘጋጀው እና ደግሞ ፊደሎቹን ራሱ ብሎክ አደረኳቸው ልጆች እንደመጫወታ በእጃቸው እንዲይዙት
በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ህፃናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች።
ፊደል የሚለው ነው ፊደል የኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳውንድ አለው አይደል ቅጥያ አለው ሶ እነዛ ቅጥያዎች የት ጋር ነው ያሉት የሚለውን ነገር ልጆች እንዲያቆልኝ ነው የፈለኩትና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው ባክግራውንድ ደግሞ ሰራውላቸውና ቀለም ሰጥቻቸው ቀቡ ባክግራውንዱ ሌላ ቀለም ቀቡና በጣም ወደዱት እና በጣም ውጤታማ ሲሆን ያው ስከፈ ድረስ ጨረስኩትና መጻፍ አደረኩት ማለት ነው። ወላጆችም ወደውታል ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል ግን አጋዥ የትምህርት መረጃ የትምህርት ማለት ቲቺንግ ኤድ የምንለው ማለት ነው እንደሱ ያስፈልጋልና ለዛ ነው በሱም ብቻ ላበቃው ሀሁ ፊደሎችን ጻፋለሁ የአመቱ ወራት የሳምንቱ ቀናት ምናምን የሚሉትን ሁሉ የእንግሊዘኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹ እንዲያስጠና ያደርጋል ማለት ነው።
ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ህጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበጥ ጥረት ሲያደርጉ መሰንበታቸውንም ታስታውሳለች።
በብዙ እምነቶች በማንኛውም እምነት ቤተክርስቲያን ውስጥ ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን እናስተምራቸው። በዛ ተጨማሪ ደግሞ የሀገር ባህል ልብሳችንን በመልበስ የአድዋ በዓልን እንቁጣጣሽን ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውን የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው አገራቸው እንዲያውቁ እያደረግን እንገኛለን።
ፍቱን ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪ ዘመን እቅድሽ ምንድን ነው? እዚህ ያሉ ትውልድ ኢትዮጵያን ህጻናትን ወጣቶችን በማስተማርና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ አስበሻል?
ይሄ የኔ ብቻ ሳይሆን በጣም ብዙ ይሄ ራዕይ ያላቸው ሰዎች በዙሪያ ያሉ አሁን ለምሳሌ አቡጌዳ የስነ ጥበብና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት አመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን ኢሉስትሬት አደርጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከ20 በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋር እየተጋጨ ያስቸጋሩን ነገሮች አሉ። እዛ አያጅቡ መጣ ምናምን ስትል ወይም ደግሞ አበባ ትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸጋኝ ነገር አለውና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ስራ እንዳይቀበሉ ማለት ነው። ስለዚህ ብዙ ይሰራ ነገር አለ፣ ብዙ ይጠፋክብናል። ያው በዚህ ነገር ላይ ልቀጥል አስበለ።
በኢትዮጵያ ቁጥጥር በ1993 ከአዲስ አበባ ዩኒቨርሲቲ የስነ ጥበብና ንድፍ ትምህርት ቤት የተመረቀችው ፍቱን ጌታቸው በህፃናት ላይ ካተኮሩ ስራዎቿ በተጨማሪ በወጥ የቅብ ስራዎቿ አድናቆትን የተቸረች ናት። ቀደም ባለው ጊዜ ሳንዴ ስፕሪንግ ሙዚየምን በመሰሉ የስዕል ማሳያ ስፍራዎች ከሌሎች ዓለም አቀፍ በስደት የሚኖሩ ሰዓሊያን ጋር ስራዎቿን ያቀረበች ሲሆን ከሰሞኑ ደግሞ በአሌክሳንድሪያ ከተማ በነበረው የኢትዮጵያውያን የስነ ጥበብና ፊልም ፌስቲቫል ላይ ከሌሎች ኢትዮጵያዊ ሰዓሊዎች ጋር በመተባበር ስዕሎቿ በታዳሚያን ታይተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። በማስከተል ደግሞ የምናቀርብላችሁ በዚህ በዋሽንግተን ዲሲ አካል ጉዳተኞች የስራ እድል እንዲያገኙ እያደረገ ያለ አንድ መርሃ ግብር ነው የምናስቃኛችሁ። እናትና ልጅ በዚህ ተጠቃሚ የሆኑ እናትና ልጅ አነጋግረናል። የአሜሪካ ድምፅ ዘጋቢዎች ያስተናዱትን ዘገባ እንደሚከተለው አቀርብላችኋለሁ።
My name is Ricardo Bell.
ስሜ ሪካርዶ ቤል ነው። 28 ዓመቴ ነው። አካል ጉዳት አለብኝ። ትምህርት ቤት ውስጥ ንቁ መሆን፣ ማንበብና ሂሳብ መስራትን የመሳሰሉ ማድረግ የማልችላቸው ነገሮች አሉ። ትምህርት ቤት መሄድም አልወደውም።
እንደ አውሮፓውያን አቆጣጠር በ2016 ሪካርዶ ሪቨርቴራስ ከተሰኘው ዋሽንግተን ዲሲ ውስጥ ከሚገኝ ትምህርት ቤት ሲመረቅ መምህራኖቹ እናቱን አግኝተው አነጋገሯቸው። DDA የተሰኘው የአካል ጉዳተኞች የልማት አስተዳደርና የተሃድሶ አገልግሎቶች መርሃ ግብሮችን ተጠቃሚ እንዲሆን መምህራኖቹ ይፈልጉ ነበር። ወይዘሮ ደሎሪያ ቤል የሪካርዶ እናት ናቸው።
ሚስ ቦትማን የእሱ መምህር ነበረች። እሷ ናት ከተቋሙ እሱን የሚያግዝ ሰው እንዲመደብለት ሁሉንም ነገር የጨረሰችው።
የአካል ጉዳተኞች የልማት አስተዳደር አካል ጉዳተኞች በማህበረሰባቸው ውስጥ ራሳቸውን ችለውና ብቁ ሆነው እንዲኖሩ ለማስቻል አገልግሎቶችና ድጋፍን ይሰጣል። በሌላ በኩል የተሃድሶ አገልግሎት የተሰኘው ደግሞ ቅጥር ላይ ያተኩራል። ሁለቱም መርሃ ግብሮች በዋሽንግተን ዲሲ የአካል ጉዳተኞች አገልግሎት አስተዳደር ክፍል ስር ናቸው። አንድሪው ሪስ የአካል ጉዳተኞች አገልግሎት ዳይሬክተር ናቸው።
We have people assigned to all of these schools to identify
ከስራ ቅጥር በፊት የሚደረጉ የሽግግር አገልግሎቶች ስንል የጠራነውን አገልግሎት ለመስጠት ትረዳን ዘንድ በየትምህርት ቤቶች ውስጥ ልዩ ፍላጎት ያላቸውን አካል ጉዳት ያለባቸውን የሚለዩ ሰዎች አሰማርተናል። ይህ አገልግሎት ተማሪዎች ከትምህርት ቤት ለቀው ከወጡ በኋላ ስኬታማ እንዲሆኑ የሚረዱ የተለያዩ አገልግሎቶች ተካተውበታል። ወይ ለከፍተኛ ትምህርት አሊያም ለቅጥር ዝግጁ እንዲሆኑ እናደርጋቸዋለን።
የአካል ጉዳተኞች ልማት ወይም ደግሞ DDA ሪካርዶን ጋላክሲ የተሰኘ የጤና መተግበሪያ ተጠቃሚ እንዲሆን አድርጎታል። ይህ ፕሮግራም የስራ ማመልከቻ መጻፍ፣ ለቃለ መጠይቅ መቅረብና ስራ ፍለጋን ያካትታል። ይህ ድጋፍ ህይወቱን የቀየረ ሲሆን እጅግም ደስተኛ ነው።
የራሴን ገንዘብ በመስራቴ በጣም ደስተኛ ነኝ። ከማንም ሰው ምንም አይነት ነገር ካሁን በኋላ መጠየቅ የለብኝም። ስራ ከማግኘቴ በፊት ምንም ነገር ስላልነበረኝ በቤቴ መቀመጥ ነበረብኝ።
ሪካርዶ እናቱና ቀጣሪው ማምስ በተሰኘው የተፈጥሮ ምግብ መሸጫ ውስጥ ናቸው። ጆሽ ኒውማን የማምስ ተቋም ስራ አስኪያጅ ናቸው።
ሪካርዶ ሁሉንም ነገር ትንሽ ትንሽ ያደርጋል። ደንበኞች የገዙትን ወደ ቦርሳቸው መጨመርን ወይም ማስገባትን ጨምሮ ደንበኞችን በጣም ያግዛል። እጅግ ብዙ ያጸዳል። በጣም ታታሪ ሰራተኛ ሲሆን እዚህ ያለው የሚያጸዳለን ሰው እሱ ነው።
የሪካርዶ እናት ደሎሪያ በድጋሚ
ሪካርዶ ስራ ሲሰራ ስመለከት በጣም ነው ደስ የሚለኝ። ምክንያቱም እሱ ስራ እንዲኖረው እጅግ ብዙ ግፊት ያደረኩት እንዲያ መሆኑ ለሱም ሆነ ለኔ በጣም ጥሩ ነው።
With my two jobs, I feel successful.
በሁለቱም ስራዎቼ እጅግ ደስተኛ ነኝ። ዓለም በሙሉ ጥሩ ስራ እየሰራው እንደሆነ እንዲያውቅልኝ እፈልጋለሁ። ደስተኛ ነኝ። ግቤ የራሴ የሆነ ምግብ ቤት እንዲኖረኝ ነው። ይህ ሁሉ ነገር በሰፊው ተሰራይቶ እንዲሰማ ሻለሁ።
ይህ መርሃ ግብር ታዲያ አካል ጉዳተኞች ህልማቸውን ሳይገድቡ እንዲያልሙ አግዟቸዋል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የምትተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። ከመሻገሪያ ማስታወቂያ በኋላ ስንመለስ ስፖርት ዘገባዎች ወይም ደግሞ የዓለም ዋንጫ ውሎችን ሀብታሙ ስዩም ያጋራናል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የዓለም ዋንጫ ውሎች እንዴት ይመስላሉ የሚለውን ለመጋራት ሀብታሩ ስዩም እዚህ ስቱዲዮ ተገኝቷል። ሀብቴ ዛሬ እንደምናመሸ
እንዴት አምሽተሻል ኤደን? እንግዲህ በትናንትናው ዕለት እንዲሁም ደግሞ ዛሬም የ22ኛው የዓለም ዋንጫ ክንውኖች ቀጥለዋል።
ስትከታተል
ነበር ትናንትና ዛሬ እስካሁን ድረስ ያለውን ጨዋታዎች? በአብዛኛው የጎል ድርቅ የመጣቸው ናቸው ማለት ይቻላል። ነገር ግን የሚጠበቁ ጨዋታዎች ተደርገዋል። የአፍሪካ ወካይ የሆነችው ቱኒዚያ ከዴንማርክ ጋር ያደረገችው የመጀመሪያ ጨዋታ ነበረ በትናንትናው ዕለት የተካሄደ።
ምድብ 2 ነው 3 ማለት ነው።
አዎ በመጀመሪያው ምድብ ማለት ነው። እንግዲህ በሜክሲኮና ሆላንድም ቀጥሎ ጨዋታቸውን አድርገዋል። በሁለቱም መካከለ የተደረገው ጨዋታ የተጠናቀቀው 0-0 ነው ወይንም ደግሞ ባዶ ለባዶ ካለምንም ጎል ነው ማለት ነው። ከዛ በኋላ ግን ይሄንን የግብ ድርቅ የሚከስ አይነት ጨዋታ ተካሂዷል በፈረንሳይና በአውስትራሊያ ቡድኖች መካከል። በዚህ ጨዋታ አውስትራሊያ ቀድማ ጎል ለማግባት ይችላል ነበር በክሬድ ጎልዊና ማከይነት በ9ኛው ደቂቃ። ከዛ በኋላ ግን የፈረንሳይ ቡድን እንግዲህ አዲሱን ኃይሉ ታስባስ ወይ መስላል ጨዋታውን ቀይሮ 4 ጎሎችን አከታትሎ አስገብቷል። ያገቡትም ኦሊቨር ግራውድ 2 ጎሎችን አስቆጥሯል። አድሪያን ራቤት፣ ኬሊያን ምቤፔ አንዳንድ ጎሎችን በማስቀጠል በአጠቃላይ 4-1 ፈረንሳይ አውስትራሊያን አሸንፋለች ማለት ነው። ዛሬ ደግሞ ከጥቂት ሰዓታት በፊት ሌሎች ጨዋታዎች ተከናውኗል። አሁንም እየተካሄደ ይገኛል። በዚህ ሰዓት ስቱዲዮ ባለንበት ሰዓት የአፍሪካ ሌላኛው ወኪል የሆነችው ሞሮኮ ከክሮሽያ ጋር ነበር የተጫወተችው። ሁለቱም ጠንካራ ፉክክር አድርገዋል። ሆኖም ግን ሁለቱም ጎል አልቀናቸውም፣ በአቻ ተለያይተዋል። በነገራችን ላይ አንዳንዶቹ አቻ ውጤቶች ይመዝገብባቸው እንጂ እግር ኳስ ደጋፊዎቻቸው በኩል ከፍተኛ ደስታን ያስመዘግቧል። ለምሳሌ ቱኒዚያና ዴንማርክ ያደረጉት ጨዋታ በአቻ ቢጠናቀቅም ከቱኒዚያ ደጋፊዎች ይታይ የነበረው የደስታና የፈንጠዝያ ስሜት የጨዋታውን ከባድነት ቀድመው ተንብየው በተገኘው ውጤት ደስተኛ መሆናቸውን የሚያመለክት ነው።
እንዴት አየኸው የአፍሪካውያኑን አቋም? ገና በርግጥ መጀመሪያው ነው ግን እንዴት ተመገምከው?
እንግዲህ እስካሁን ያየናቸው 3 አፍሪካ ሀገራት ናቸው ጨዋታውን ያከናወኑት። ሴኔጋል እንግዲህ በመጀመሪያው ቀን በነበረው ጨዋታ ተሸንፋለች። በሁለተኛው ቀን ከኔዘርላንድስ ጋር በነበራት ግን ጠንካራ ተፎካካሪ ነበረች። በሞሮኮና በቱኒዚያ በኩል ግን ጥንቃቄ የተሞላበት በጣምም ከፍተኛ ተፎካካሪ ቡናቸውን ያሳዩበት ጨዋታ ስለነበረ እስካሁን ድረስ መልካም ናቸው። ነገር ግን ከበነገ ሁለት የሚደረጉ ጨዋታዎች ምናልባት ሙቅ ያለ ሌላ አይነት ለውጥ ያላቸው ውጤቶች ልናይባቸው እንችላለን። የሚጠበቁት ሀገራት አሉ። ካሜሩን ከስዊዘርላንድ ትገጥማለች። እንዲሁም ደግሞ ፖርቹጋልና ጋናም የሚያደርጉት ጨዋታ ስለሚጠበቅ በአፍሪካ በኩል እስካሁን ድረስ የተቆጠረ እንግዲህ ጎል ስለሌለ ነገና ያለም ብለን
እንጠብቃለን። አዎ እስቲ እንግዲህ የዓለም ዋንጫ እየተካሄደ ባለበት ወቅት በጣም እጅግ ብዙ አይነት ክንውኖች ጎን ለጎን ይካሄዳሉ ከደጋፊዎች ጋር ከፊፋ ጋር ተያይዞና ያሉ ለየት ያሉ የምትላቸው ጉዳዮች ምንድን ናቸው?
ትክክል ነሽ ኤደን። ከጨዋታው ጎን ለጎን ዓለም ዋንጫ እንግዲህ በጣም ሰፊ ከመሆኑ የተነሳ ሌሎች ዜናዎችና ተጓዳኝ መረጃዎችም ይሰራጫሉ ይቀርባሉ። ከዛ ጋር በተገናኘ የተወሰኑትን ለማንሳት ያክል የመጀመሪያው በዓለም ዋንጫ ታሪክ የመጀመሪያው ዳኛ ስቴፋኒ ፍራምፓርት ትናንት አንድ ጨዋታ በአራተኛ ዳኝነት መርተዋል። እሱም ጨዋታው ደግሞ በሜክሲኮና ፖላንድ መካከል የተደረገ ነበር። ፍራምፓርት ዘንድሮ በዳኝነት ከሚያገለግሉ ሶስት ዋና ዳኞች እንዲሁም ደግሞ ሶስት ረዳት ዳኞች መካከል አንዷ ናቸው። ስለዚህ አንደኛ
ከሴቶቹ
ማለት ነው። ስለዚህ አንድ የታሪክ አጋጣሚ ነው። አንድ የታሪክ ምዕራፍ ከመሆኑ ጋር የተነሳ
በተለይ ለሴቶች
በተገናኘ ትኩረትን ያገኘ ነው። ሁለተኛው ጉዳይ የዴንማርክ ብሔራዊ ቡድን የአሁኑን የዓለም እግር ኳስ ፌዴሬሽን ፕሬዚደንት ዳግም እንዲመረጡ እንደማይሻ አስታውቋል።
ለምን አለ?
ይሄ እንግዲህ የተገናኘው የፕሬዚደንት ስማቸው ጂያኒ ፋንቲኖ ይባላሉ። የስዊዘርላንድ ተወላጅ ናቸው። እሳቸው እንግዲህ ዘንድሮ ላይ ጠበቅ ያለ ህጎችን አስቀምጠዋል። ፖለቲካና እግር ኳስ መገናኘት የለበትም፣ የሰብአዊ መብት ጥያቄዎችና እግር ኳስ መገናኘት የለባቸውም ብለው አቋም ይዘዋል። በተለያዩ የጋዜጣዊ መግለጫዎች ላይም ጭራሹን ምዕራባውያን ሀገራትንም ሲገስጹ ነበረ። እናንተ እንደዚህ ላለው ጠበቃ መሆን የምትችሉበት የሞራል አቋም የላችሁም በሚለው ጉዳይ ማለት ነው። የደች ማነው የዴንማርክ ብሔራዊ ቡድን ወቀሳውን ያቀረበው ወይንም ደግሞ ቀሬታውን ያቀረበበት ምክንያት ከተመሳሳይ ጾታ ተፋቃሪያን ጋር በተገናኘ እሱን የሚደግፍ ምልክት የአውሮፓ ቡድኖች ለማሰር ተስማምተው ነበረ። ነገር ግን ያ የሚደረግ ከሆነ የዓለም አቀፉ የእግር ኳስ ፌዴሬሽን ደግሞ በትንሹ ቢጫ ካርድ በመስጠት ቅጣት እንደሚያከታተል አስተውቆ ነበር። ከዚህ ጋር ተገናኝተው ሁሉም ቡድኖች ያንን ከማድረግ ተቆጥበዋል። ሐሳቡን ያነሳሳው የኔዘርላንድ ቡድን ሳይቀር ይሄንን ከማድረግ ተቆጥበዋል። ከዚህ ጋር በተገናኘ ዳግመኛ ድምጻችን አንሰጣቸውም እንደምሳቸው ሁለተኛ አይመረጡም የሚል አቋም
ተይዟል። ምናልባት እንግዲህ ያው አሁን FIFA ይሄንን የሚያደርግበት ነገር ፖለቲካ እንደዚህ አይነት ነገሮች የአንድ ያዘጋጇን ሀገር አቋም ህግ የሚጋፉ ነገሮች ናቸው የሚሆኑት። ይሄ ተመሳሳይ ጾታ አፍቃሪያን ጉዳይ ሳይሆን ከምግብ ጋር ከመጠጥ ጋር ተያይዞ በርግጥ ኳታር ከዚህ ቀደም ባልታየ ሁኔታ ሌሎች ዓለም አንጮች ላይ ባልታየ ሁኔታ ጠበቅ ያሉ ነገሮችን አውጥታለች። ግን ይህም ደግሞ ከሀገሪቷ ካዘጋጅ ሀገሪቷ ባህል ስነ ልቦና እንዲሁም ደግሞ ህግ ሃይማኖታዊ የሚሆን ህገ መንግስታዊ ህግ ጋር የሚቀረን ይሆናል። ምናልባት ከዚህ ቀደም FIFA እንደዚህ አድርጎ አያውቅ ይሆን ወይስ ከዚህስ በኋላ ምን አይነት ነገሮችን ማየት አለበት ትላለህ? እንደው በግምገማ
ቀደም ብለሽ እንደጠቀስሽው ነው ካዘጋጆቹ ሀገር ባህል ጋር የሚገናኝ አለ። FIFA ደግሞ በአጠቃላይ ደግሞ ያስቀመጠው ከፖለቲካ ከሰብአዊ መብትና ከሌሎች የማህበራዊ ንቅናቄዎች ጋር የተገናኘ እንዳይሆን ስፖርትን ከመፈለግ ጋርም የተገናኘ ነው። ዞሮ ዞሮ በቀጣይ አመታት FIFA የሚያመጣቸው ደንቦች ሁኔታዎችን የሚወስኑ ሊሆናል። ከመለያየታችን በፊት የሴኔጋል ማሊያ ሽያጭ እንደጠፋ ሰምተናል።
የሴኔጋል
ብሔራዊ ቡድን ልብስ ማለት ነው። በሀገሪቱ ፌዴሬሽኑ $77 ነው የሚሸጠው ሴኔጋል ውስጥ። $70 በጣም ከፍተኛ ገንዘብ ነው፣ ምክንያቱም $1 ማግኘት በሚከብድበት ሀገር ውስጥ ማለት ነው። ከዚህ ጋር በተገናኘ እንግዲህ የተመሳሳይ የሚሸጡ ማሊያዎች
ኮንትሮባንድ
ጥፏል። መንግስት እንዲቆም ጥረት እያደረገ ነው። 38,000 ማሊያዎችን በቁጥጥር ስር ለማድረግ ይችላል ብሏል። የቪኦኤ ጋዜጠኞች እንዲሁም ነዋሪዎችን እየጠየቁ ነበረ። ነዋሪዎች እኛ $70 አውጥተን የመግዛት አቅሙ የለንም፣ ስለዚህ እኛ አማራጫችን ይሄን ብሏል ማለት ነው። ይሄንን ለማከል ፈልጌ
እሺ፣ ሀብቴ በጣም ነው የማመሰግነው። እንግዲህ እለት ለተመልካቾቻችን የምናደርስ ይሆናል። ተመልካቾቻችን የነበረን ቆይታ እዚህ ላይ ያበቃል። አብራችሁ ስለቆያችሁ እጅግ አብዝተን እናመሰግናለን። የሮብ ምሽት መሰናዶን ስመራ የቆየሁት ኤደን ገረመው ነበርኩ። እዚህ ስቱዲዮ ሀብታም ስዩም አብሮኛል። ኤልያስ አስማረ ከስቱዲዮ ጀርባ የድምፅና የምስል ምህንድስናው ሲከውንልን ቆይተን ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ። Tell me about your story.